ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ታህሳስ 19 ቀን 2016 ዓመተ ምህረት ነው።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ታህሳስ 19 ቀን 1487 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል።
የሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበትን የደብዳቤዎች አምድ ዝግጅታችንን አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በሸዋ ስያ ደብርና ዋዩ በተለያዩ ቦታዎች በተደረገ ውጊያ የምርኮኛው ብርሃኑ ጁላ ሰራዊት ከፍተኛ ጉዳት ደርሶበታል። እንጨቆራር በተባለ ቦታ ላይ በተደረገ ከፍተኛ ውጊያ ብዙ ሰራዊት ሙትና ቁስለኛ ሲሆን፣ ከወገን በኩል ከግፈኛ ጋር አልተባበረም ከልጆች ጋር ወድቃለው ያሉ አንድ ጀግና የቀበሌ ጥበቃ የነበሩ ሲወድቁም ታይተዋል። የፋኖን በትር መቋቋም ያቃተው ኃይል በመንገድ ላይ የነበሩ ሁለት ንጹሃንን እና በከብት ጥበቃ ላይ የነበሩ አንድን እረኛ ገለዋል። በአሁኑ ሰዓት በፋኖ ምት መውጫ መግቢያ ያጣው የጥላት ኃይል በአውድማ ላይ እህል በመውቃት የሚገኙን ሶስት ንጹሃንን ገድሎ መሸሹም ታውቋል። ምዕራብ ጎጃም ደንበጫ ትላንት በሶስት አቅጣጫዎች ከባድ ውጊያ ሲካሄድ መዋሉን ነዋሪዎቹ ገለጹ። በተለይ ዋድ ኢየሱስ የዘለቃ ሸረት መድኃኒዓለምና ደብረገነት በሚባሉ አካባቢዎች ከፍተኛ ውጊያ ሲያካሄድባቸው ተውሏል። ከቡሬ የተነሳ በቁጭ ከደንበጫ በአዲስ ዘመን ከብር ሸለቆ በደብረገነት ወደ እነወንድ ውጊያ ሲካሄድ ይዋለ ሲሆን መድፎችና ታንኮችም አገልግሎት ላይ ውለዋል። በነበረው ውጊያ ከባድ ሰብአዊ ጉዳት ደርሷል። በደንበጫ ከተማ የፋኖ አባላት ማታ ታይተዋል ያሉ ሲሆን፣ ዛሬ ጠዋት ደግሞ ያገዛዙ ከተረኛ ኃይሎች ገብተው ውሏል። ውጊያው ትላንት ማታ መቆሙንም ያካባቢ ምንጮቻችን ጠቁመውናል። ተስፋ የቆረጠው የኦሮሞማ ጨፍጫፊ መንጋ በጎንደር ደብረታቦር አንደኛ ደረጃና ሁለተኛ ደረጃ ትምህርት ቤት ተማሪዎችን አስገድዶ ትምህርት እንዲጀመር ካደረገ በኋላ በየትምህርት ቤት በማፈስ ትምህርት ገበታ ላይ የሚገኙ ተማሪዎችን በሙሉ እያፈሰ መሆኑ ታውቋል። በተመሳሳይ ካለም በር አካባቢ በትላንትናው ዕለት የገበያ ቀን በመሆኑ ገበያ ቦታ የተገኘውን ህዝብ በማፈስ ከትምህርት ቤቶች ስፍር ቁጥር የሌላቸው ተማሪዎች ጋር በመቀላቀል የወነገደ መንጋጭ ነው ወደ ባህር ዳር መስመር ማቅናታቸውም ታውቋል። በደቡብ ጎንደር በደብረታቦር በወረታ መካከል በመትገኝ አለም በር የሚባል አነስተኛ ከተማ መድረሳቸውም ታውቋል። መላ አማራ ህዝብ ጥብቅ ክትትል በማድረግ የታፈሰ ወገኖቻችን ለምታደጋቸው ይገባል የሚል መልእክትም ተላልፏል። በሌላ በኩል በአፋር በኦሮሚያ በድሬዳዋ በርካታ ንጹሃን እየታፈሱ ለጦርነት እየተማገዱ መሆኑንም ጠቁመዋል። በቤተ አማራ የተመሰረተው የወሎ እዝ ሁለተኛ መግለጫ ያስተላለፈ ሲሆን በመልእክቱ የተገለጹት አንኳር ነጥቦችም የሚከተሉት ናቸው። አንደኛ፣ ያሳምነው ጽጌ ክፍለ ጦር፣ ሁለተኛ ለጂጃሱ ክፍለ ጦር፣ ሶስተኛ መቅደላ ክፍለ ጦርና ምስራቅ አማራ ክፍለ ጦር፣ አምስተኛ ንስር ክፍለ ጦርና አዘዋ ብርጌድ ናቸው። በጋራ አንድ የወሎ እዝ ውስጥ ገብተዋል። በመግለጫው የሚከተሉትን መልእክቶች ማስተላልፈዋል። አንደኛ ለትግል አጋሮች ደጋፊዎችና የሚዲያ አካላት የእዙ ሙሉ አደረጃጀት ተሰርቶ ያለቀና ወደ ስራ የገባ መሆኑን በመገንዘብ ማንኛውም የሀገር ውስጥም ሆነ ከሀገሮች ትግሉን በሐሳብ በገንዘብ በመረጃ እየደገፋችሁ ያላችሁ አጋሮቻችን የመግለጫ ከወጣበት ቀን ጀምሮ ማንኛውም ድጋፍ ማድረግ የሚቻለው በእዙ አደረጃጀት ብቻ መሆኑን በተፈና እናሳውቃለን ብለዋል። ሁለተኛ ከነበራችሁበት ክፍለ ጦር ወይም ሻለቃ በተለያየ ምክንያት በእዙ ያልተካተታችሁ የግልና የቡድን እንቅስቃሴ ያደረጋችሁ ያላችሁ ጓዶቻችን እንቅስቃሴያችሁ ለጥላትና ለቀማኛ በር የከፈተ መሆኑን ተገንዝባችሁ እስከ 23/2016 ዓመተ ምህረት ድረስ በያቅራቢያችሁ ለሚገኙ በእዙ ስር ለተካተቱ አደረጃጀቶች እየቀረባችሁ ችግራችን በውይይት እየፈታችሁ በእዙ አደረጃጀት ገብታችሁ እንድትደራጁ ወንድማዩና ጓዳዊ ጥሪያችንን እናስተላልፋለን ብለዋል። ሶስተኛ አደረጃጀት መደባ የሰጠናችሁ ጓዶች በእጃችሁ የሚገኙን ማንኛውንም አይነት ንብረትና መረጃ በያደረጃጀታችሁ በማስረከብ እስከ 35ኛ ወር 2016 ዓመተ ምህረት ድረስ በውስጥ መስመር በሚገለጽላችሁ የሥራ ቦታ በአካል በመገኘት ሪፖርት እንድታደርጉ ያሳሰብን አስገድዳጅ የተለየ ነገር ካላገጠመ በስተቀር በተሰጣው ጊዜ ገደብ ሪፖርት በማታደርጉ ላይ ማስተካከያ የምናደርግ መሆኑን እንገልጻለን ብለዋል። አራተኛ እዙ ኦን ይሆን ዘንድ ያላሰለሰ ጥረት ያደረጋችሁ ያላችሁ በሀገር ውስጥ ሆነ ከሀገር ውጭ የምትኖሩ የትግል አጋሮቻችን 6 ክፍለ ጦር ወደ አንድዝ መካተቱን ጠቅሰው በትግሉ ስም የላቀ ምስጋናችንን እናቀርባለን ሲሉም በመግለጫቸው አካተዋል። አገዛዙ የኦሮሞን ወጣት ከናት ጉያ የነጠቀ ለጦርነት መማገዱ ቁጣን ቀሰቀሰ። ቀድሞ ልምድ የነበረው የሰለጠነ ሰራዊት በሙሉ አልቆበታል። በተባበሩት መንግስታት የሰላም አስከባሪ ሆነው በተለያዩ ሀገራት ሲያገለግሉ የነበሩት አመስቶ በአማራ አስጠረሰ አሁን ደግሞ በኮማንዶ አየር ወለድና ኤሊት ፎርስ ተብለው ሲቆለባበሱ የነበሩት ያልቻሉትን አሁን ደግሞ የኦሮሞ እናት ያለጧሪ ያለቀባሪ ለማስቀረትና የኦሮሞን ህዝብ ወያኔ ትግራይን ህዝብ ማግዳ እንዳስጠረሰች ሁሉ አስገብቶ በጭካኔ በመለበለብ ስልጣና ሲያስጠርስ እየሰበሰበና በግድያ አፈሰም ሊያስገባ ቀደዋል። አፈሰው በአማራ አፋር ደቡብ ኢትዮጵያ ባህረሬ በቤሻንጉል ጉምዝ በኢሊባቡር ቡኖ በደሌ ጅማ ባራትም ይወለጋና የሸኖ ዞኖች በባሌ አርሲ ጉጂ ቦረና እንዲሁም በሬድዋና አዲስ አበባና እንዲሁም በአዲስ አበባ ዙሪያ እየተፈጸመ እንደሚገኝም ተገልጿል። የእስር ግዛቸውን ያላጠናቀቁ ታራሚዎች ከእስር ቤት በመውጣት ተማሪዎችን ከትምህርት ቤት ሰራተኞችን ከሥራ ቦታና ከወጣቶች መዝናኛ ቦታዎችና ከመንገድ በማፈስ ወደ ወታደራዊ ማሰልጠኛ ካምፖች እያስገባ እንደሆነና ይህ ጸረዝና ጨፍጫፊ አገዛዝ ስኮዳኛው በመላው ኢትዮጵያን ሊወገዝ እንደሚገባውና ትግሉ የአማራ ብቻ ሳይሆን የሁሉም ኢትዮጵያውያን ትግል ሆኖ ለአንዴና ለመጨረሻ ጊዜ ላስጨራሽ በሆነ መስመር ትግል በመፍጠር አገዛዙና ግብራብሮቹን ጭራቅ ሰው በላ የሆነውን ስርዓቱን ጨምሮ መገርሰስ እንደሚገባውም መልእክት ተላልፏል። የዕለቱ ዜና እንይመስል ነበር። ከቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋራ መልካም ቆይታ።
Hey, what's happening?
ደብዳቤዎች አምስት ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ሬዲዮ ስርጭት የዘወትር አርብ የደብዳቤዎች አምድ መርሃ ግብር። በዚህ ደብዳቤ የኢትዮጵያን የፖለቲካ ችግሮች ለመፍታት ለአምስት አስርት ዓመታት እየተነገረ በተለይ በኢሃፓ ለህዝባዊ ትግሉ ግብ እንደዋነኛ የመታገያ መንገድ ሆኖ የቀጠለ መሆኑ የሚታወቀው የሽግግር ጊዜያዊ መንግስት ይቋቋም የሚለው መሆኑ በንጹህ ክሊና በቀን ልቡና ሊታይ የግድ ነው ላለው የሀገራችን የፖለቲካ ችግሮችን ለመረዳትና የፖለቲካ መፍትሄ ለማስቀመጥ በጥልቀትና በስፋት ራሳችንን ካውቄ በቃሁነት የግብዝነት አስተሳሰብ በማውጣት ማንበብ ማድመጥ መወያየት የሐሳብ ሙግት ማካሄድ የፖለቲካ እይታችንን ማበራየትና እንክርዳዱን እና ገለባውን አስወግደን ተቃሚውን እና ፍሬውን ለመጨበጥ ያስችለናል እላለሁ። የፖለቲካ ትግል ከመነሻው በየትግል እርከኖቹ በቅድሚያ ካጋር በተወሰኑ የትግል መርሆዎችና መርሃግብሮች የሚስማሙ የፖለቲካ ድርጅቶች የሲቪክ ማህበራት የሙያ ማህበራት ወዘተ ህልውናቸውን ጠብቀው በጋራ ለመታገል ተነጋግረው አብረው በትግሉ ከተሰለፉ በኋላ በየሂደቱ መነጋገር ሊከሰቱ የሚያቆጠቁጡ እዚህ ግቡ የማይባሉ ሐሳቦችን በንግግር መፍታት ይቻላል። በመሰረቱ ንግግር ሐሳብን በነጻነት መግለጽ ሲሆን የሌላውንም ሐሳብ አፍ ተልብ ሆኖ ማድመጥና የሚበጅን ሐሳብ መቀበል ነው። ንግግር ከኔ ሐሳብ ሌላ ላሳር የሚልን እብሪትና ግብዝነትን ያስወግዳል። ከዚህ ጋር የሚያያዘው ደግሞ ውይይት ሲሆን በዚህም የሌላውን ሐሳብ ማድመጥ ተቃሚውንና በአመክንዮ ያለውን መቀበልን ይጠይቃል። በውይይት መተማመንና መሸነፍና ማሸነፍ አይኖርም። ይህ በዓለም አቀፍ ደረጃ የተባበሩት መንግስታት ድርጅትን ጨምሮ በስራ ላይ መዋል ያልቻለ ነው። ሁለት ወይም ከዚያ በላይ የሚሆኑ የማይታረቁ ሐሳቦችን ይዞ የሚካሄደው ውይይት ሳይሆን ሙግት ነው። በሙግት ተሸናፊና አሸናፊ ሲኖር አብዛኛውን ጊዜ ሐሳቡ የተሸነፈበት ወገን በጸጋ ከመቀበል ወደ ማድባት ይዞርና ሽንፈቱን ለመቀበል ሴራ መጎንጎን ይጀምራል። ሁሌም በውይይት ከመፍታት ይልቅ በመሳሪያ ጥንቻ የመፍታት አማራጭነት የመንግስትን ስልጣን በጨበጡ ጨቋኝ ቡድኖች የሚመረጥ ሲሆን ይህም አገርን ያወድማል፣ ህዝብን ላስከፊ ዘርፈ ብዙ ችግር ይዳርጋል። ምንጊዜም የመንግስት ስልጣን የጨበጡ ቡድኖች በውይይት ካለማመናቸው ባለፈም ከተቀናቃኞቻቸው ጋር ለንግግር ሲቀመጡ የራሳቸውን ሐሳብ በጠመንጃ ጥንቻ የበላይነት ለማስፈጸም እንጂ ከተቀናቃኞቻቸው ለሚቀርቡ ሐሳቦች አስቀድመው ጆሮአቸውን ደፍነው ስለሚገኙ ለግጭት ገርበብ ያለ ወንበር ይበረግዱትና አገርን የደም አገር ያደርጋሉ። በአገራችን ይህ ራሱን ብልጽግና እያለ የሚጠራው ፋሽስታዊ ዘረኛ ቡድን ህዝብን ለማደናገር የምክክር ኮሚሽን የሚል ሰይሞ በተረጋጋሚ ባንድ ወገን ከፋኖ ጋር እየተነጋገረ መሆኑን ሲቀድ፣ በሌላ በኩል ደግሞ የአማራ ህፃናትን እናቶችን ወጣቶችንና አረጋውያንን በስልት ከፋሽስቱ አገዛዝ ጋር በማበር እየጨፈጨፈ የሚገኝ ነው። በህዝብ ላይ በአገር ላይ በተለይ ደግሞ በአማራው ላይ ግፍ የፈጸሙ ሁሉ የየራሳቸውን መስቀያ መስቀሎች እስከ መሰቀያቸው ተራራ መሸከማቸው አይቀርም። ለህዝብ ነጻነት ለአገር አንድነት ጀንበር ቀዳለች። ፋሽስቶች ለውይይት ሐሞት ወኔ ውስጣዊ ባህሪ የላቸውምና የፋሽስታዊ የኦሮሞማ አገዛዝ አማራን ከመድረገስ ጠነቅሎ ለማጥፋት በይፋ የከፈተው የዘር ማጥፋት ወጀትን ካለ አንዳች ተፋላሚ ኃይል እንዳሻው ለማድረግ በእብሪትነት እና በግብዝነት የጀመረው የፍጅት ጦርነት በአርበኞቹ ፋኖች እየተመከተ ያለበት ምስጢር ሊታወቅ ይገባዋል። የአማራ ህዝብ በማንነቱ በአማርኛ ተናጋሪነቱ እስልምናና ክርስትና ባንድ ቃል ባንድነት በመኖራቸው በነፍጠኝነቱ ቀዳሽ አራሽ ወታደር በመሆኑ አማራን አደረጀው ጠመንጃውን አንግቦ ባንድነት አስነሳው። በዚህ ወቅት አማራ ሆኖ ፋኖ ያልሆነ ቢኖር አድርባዮች ለሆዳቸው አፈር እየላሱ በሆዳቸው የሚሳቡ የሰውን ልጅ ለቡሰት ጥላያት አለቁ እባቦች ብቻ ናቸው። ህዝባዊ ትግል የፋኖ ተጋድሎ በሽምግልና በእርቅ በድርድር ስም የሚፈታ ለመሆኑን አርበኞቹ ፋኖዎች እየሰጡ ያለው ምላሽ ይበል የሚያሰኝና በሌሎች አካባቢዎችም ተጠናክሮ ሊቀጥል የሚገባው ነው ላለው። የአርበኞቹ ፋኖዎች ተጋድሎ የአማራ ህልውናን የማስከበር የነጻነት ተጋድሎ ነውና የነጻነት መረጋገጫው ድርድር ወይም ምክክር ሳይሆን ድል አድራጊነት ብቻ መሆኑን መግለጽ ወዳለሁ። የፋኖ አርበኞች ተጋድሎ ድል ያደርጋል። በፋሽስቱ ዘረኛ የኦሮሞ ማገዛዝ ፍርስራሽ ላይ የፋኖ የጎበዝ አለቆች ደጋግመው እንደሚያነሱት ሁሉን አሳታፊ የሆነ ሽግግር ወቅት ጊዜያዊ ህዝባዊ መንግስት ማቋቋም የግድ ይሆናል። እዚህ ላይ የውይይት አስፈላጊነትና ጠቀሜታው በተግባር ይተረጎማል የሚል እምነት አለኝ። ድል ለአርበኞቹ ፋኖች ተጋድሎ። ታየቶላ ከጎላ ሚካኤል አዲስ አበባ።
ይድረስ ለፍኖተ ዴሞክራሲ ሬዲዮ ችግር ሁሉ ሳትሸነፉና እጅ ሳትሰጡ ለአመታት መቀጠላችሁን አደንቃለሁ። ወገን ሁሉ ፍኖተ ዴሞክራሲን እንዲረዳም ጥሪ አቀርባለሁ። ፋኖ በያቅባጫው ድል በድል እየተቀዳጀ ነው። እየመጡ ነው። ግን በእየመጣን ነው መተካት አለበት። የፋኖ ወሳኝ ድል የአዲስ አበባን ህዝብ ተሳትፎ ይፈልጋል። ሁለገብ ትግል ማለት ነው። ስራ ማቆም አድማ፣ ሙት ከተማ አድማ፣ ያገዛዙን ዘመቻዎች መሻጠር፣ ማክሸፍ፣ አገዛዙን መክዳት፣ መረጃ ለፋኖ መስጠት፣ ሐሰትን ማሰራጨትን መተው፣ አንድነትንም ማጠንከር፣ ተማሪዎችን ተራማጆችን ማነሳሳት ወዘተ ትግሉን መደገፊያው መንገድ ብዙ ነው። ከፋኖ ጋርም አብረን ያጣገለናል። እንታገል። የጋራ አመራርና ዴሞክራሲ ለሚታገል ድርጅት ወሳኝ ነውና ፋኖም እሱን ይከተላል የሚል እምነት አለኝ። የጎበዝ አለቃ ጊዜ አልፏል። አንድ ጀግና መሪ ሳይሆን በመርጫ የተመደበ የጋራ አመራር ነው ለሐቀኛ ታጋይ ድርጅት የሚያስፈልገው። ዴሞክራሲ አሰራር ተወግዶ አንድ ጠንካራ መሪ ወሳኝ ሆኖ ከመጣ ለአምባገነንነት በሩን ይበረግዳል። ስታሊን ማኦ የሰሜን ኮሪያ መሪዎች መንግስቱ ኃይለማርያም መለስ ዜናዊና የአሁኑ ኮሎኔል ምሳሌዎች ናቸው። ከባላባታዊ ስርዓት ጋር የተሳሰረ ነው። አጼውን መዋቅር ዛሬ በ21ኛው ክፍለ ዘመን ለመጠቀም መሞከር ተቀባይነትን አያገኝም፣ አይሰራም። በኢሃፓ ተመክሮ ወሳኝ እኔ ባዮች ሲመጡ በአንጃ ችግር መከሰቱን ከብርሃነ መስቀል እስከ መርሻ ዮሴፍ በተጨባጭ ያየነው ነው። ፋኖን በአዛዥ አለቆች ወይም ፈላጭ ቆራጭ የጎበዝ አለቆች ስር ማድረግ ዴሞክራሲን ይጻረራል ሲሉ መልእክታቸውን ያደረሱን ተሰማ ደምለው ከምዕራብ አሜሪካ ናቸው።
ለፍኖተ ዴሞክራሲ የኢሃፓ ልሳን አዘጋጆችና አድማጮች ልባዊ ሰላምታዬ ይድረስ። ህሊናም ሆነ ሰብእና የሚባል ነገር ያልፈጠረባቸው የትንንሽ አስተሳሰብ አባወራዎች በባዕዳን ድጋፍ ስልጣን ይዘው የአገርን አንድነት ሲያናጉ፣ መቅሰፍት ሆነው ህዝብን ሲጨርሱ፣ ሚሊዮኖችን ሲያፈናቅሉ፣ ዜጎች የገዢው ፓርቲ ጎሳ ተወላጅ ባለመሆናቸው ብሔራዊ፣ ታሪካዊ፣ ባህላዊና የዜግነት መሰረቱን ያልሳተ ኢትዮጵያዊ ማንነታቸው ክልል በሚባለው ወያኔ ሰራሽ በረት ውስጥ ገብተው አለመጥበባቸው ወንጀል ሆኖ የኦሮሞማ ፋሽስታዊ አገዛዝ የከፈተው እልቂት ሰለባ ሆነዋል። ተረኛው የኦሮሞማ ፋሽስት ለኢትዮጵያ ነጻነት፣ ሉዓላዊነትና የዜግነት ክብር የደማው ከኢትዮጵያዊ ወገኖቹ ጋር በመከራም ሆነ በደስታ አብሮ ተባብሮ ተከባብሮ ተዋልዶና ተገባይቶ የኖረውን የኦሮሞ ህዝብ ስም ሲስልጣናቸው ማራዘሚያ የሀገር ዘረፋና የዘር ጽዳት የዘር ፍጅትና የጦር ወንጀላቸው ማሳበቢያ አድርገውታል። አማራውን መሬት አልባ ቤት አልባ ቤተሰብ አልባ እንዲሆንም ፈርደውበታል። የኦሮሞ የበላይነትን እናሰፍናለን በሚልም ዜጎቿን በጅምላ ያረዱ ሀብት ንብረቷን በጦርነት ያወደሙ የሰርቶ አደሩ ደሞዝ የማይከፈልበት ጠብታው ያልደረሳትን አገር የዕዳ ቁልል ውስጥ ዘፍቀዋት መውጫ ቀዳዳ አጥታትገኛለች። እነሆ ብድር መክፈል ከማይችሉ አገራት ተርታ ገብታለች። ይበንዲ ያለ ነው ኮሎኔሉ ለቅንጦት ግንባታዎችና ለመዝናኛ ስፍራዎች ቢሊዮኖችን የሚያፈሰው። የተቀሩ ነዋሪዎቿን በማፈናቀልና በማዋከብ በተለይ አማራውን ለይቶ በመመንጠር ላይ ይገኛል። የኦሮሞ ፋሽስት ኮሎኔል የሚኖረው በተጨባጭ አገርና ህዝብ በሚገኝበት ቁምስቅሉን በሚያይበት ፍትህረተ ዝር በማይልበት አገር ሳይሆን የገዛ ቀጀቱ በፈጠረው ዓለም መሆኑን የሚናገረው መሬት ላይ ካለው የሰማይና ምድር ርቀት አንዱ ማሳያ ነው። ቀደም ሲል ዘርን አጥፍቶ አገርን አጥፍቶ የቀጀት ኢምፓየር ለመመስረት እንዳበደው ሻግራቀኙን እየለከፈ ያለበትን አገር የፌደራል ስርዓት ነው እያካሄድ ያለነው። አሁን ያለው ፌደራሊዝም ከድሮ የተለየ ነው ሲለን አፉን ያዝ የማያደርገው ለዚህ ነው። ቀድሞ ነገር ጠባብ ብሔረተኝነትና ዴሞክራሲ ሁለት የማይገናኙ ጽንሰ ሐሳቦች ናቸው። ፌደራሊዝም ያለ ዴሞክራሲ ትርጉም የለሽ ዲስኮር ነው። በተለይ ደግሞ በወያኔ የተዘረጋውን አፓርታይድ ስርዓት ከፌደራል ስርዓት ጋር ማመሳሰል ከሌላ ሳይሆን ከጤነኛ አእምሮ ሳይሆን አኖሌን ካቆሙት ካድሬዎች ብቻ ነው። እነሱ ብቻ ናቸው ቃልን በከንቱ ወስደው በተለመደ ጭካኔ ቶርቸር የሚያደርጉ። ኦህዴድ ኦነግ ይህን ከንቱ ዲስኩር የሚቃወሙትን ክፍሎች አህዳዊ በሚል ሊያሸማቅቅ ይሞክራል። በኦሮሞ ጽንፍ የታጀለው ብልጽግና ደግሞ የእውነተኛ ፌዴራላዊ ስርዓት ባለቤት ነው እያለን ነው። ምን ኮሎኔሉ ብቻ ሆነና የቅርብ የሩቅ ተባባሪዎቹስ? ትላንት በወለጋ በቤኒሻንጉል በመተማ አሩሲና ሌሎች ብዙ አካባቢዎች እንኳን ቆሞ የሚሄድን ሰው ሙታንን ከመቃብር የሚቀሰቅስ ህፃናት አረጋውያን ነፍሰ ጡር ሴት ወንድ ሳይል በውድቅ ትለሊት በራቸውን ከውጭ ዘግተው ያቃጠሉበት ህይወታቸውን ለማዳን የሞከሩትን በስለት በገጀራ ያረዱበት ባንድ ሌሊት ብዙ መቶዎች ያለቁበት በቀናት ውስጥ ሺዎች የረገፉበት አዳራሽ ሞልተው የፈጁበት መኖር ቀርቶ የሙት አካላቸው እንኳን ቀብር የተከለከለበት ሚሊዮኖች ተፈናቅለው በየበረሃው የወደቁበት ኢትዮጵያ ባገር በቀል ሰላቶች በየዕለቱ የካቲት 12 የሆነችበት ይህን መሰሉን እልቂት የእርስ በርስ ግጭት የጸጥታ ችግር አጥቂዎቹ ታሰሩ ተደመሰሱ ከሐላፊነት ተነሱ ጥቃቱ የጁንታውን ተልእኮ በሚያስፈጽሙ መካሄዱን ወዘተ በሚል ያገዛዙን ወንጀል ሲሸፋፍኑ የነበሩ አጉል ተራማጅ መሰል ተመጻዳቂዎችስ አገር ወዳዱን በማተራመስ ባሰባቸው እንጂ ተሳስተናል አላሉም። ኮሎኔሉም ንጹሃን በሽዎች ሲታረዱ ግጭትን የሚፈጥሩ ግለሰቦችና ቡድኖች ግጭቱን በማስጨው የተካኑ ናቸው በማለት የዘር ፍጅቱን ምንም ማለት አይደለም ብሎ ነበር። ባንድ አገር ያንደን ብሔር የበላይነት ለመመስረት ቤተ መንግስት ገብቶ ተቋማትን በአንድ ዘውግ ስር ያዋቀረ ካለው የኦሮሞ ብሔር ተወላጅ ያልሆነውን ሁሉ ሰብአዊና ዴሞክራሲያዊ መብት ረግጦ ሚሊዮኖችን በማፈናቀል በማግለልና በማጥፋት የተሰማራው ዘረኛ ኮሎኔል ከዚህ ሁሉ አረመኔ ተግባሩ በኋላ ይህን አለ ያን አለ ማለቱ ፋይዳ ቢስ ቢመስልም ኢትዮጵያ ነጻ ስትሆን ዜጎቿ ሰብአዊና ዴሞክራሲያዊ መብታቸው ሲከበር በእኩልነት ላይ የተመሰረተ አንድነታቸው ሲረጋገጥ ይህ ሁሉ ሲኦላዊ ሁኔታም አልፎ አንድ ቀን ወደ ኋላ ተመልክተን በታሪካችን ጠላት የተከለብን አንድ አረመኔ መጋዣ በአገርና በህዝብ ላይ ያመጣውን መቅሰፍት ታሪክ መመዝገቡ ስለማይቀር የሆነውንም ሆነ የተባለውን ማስፈር አግባብነቱ ከዚህ አንጻር ነው። በአገራችን ከትናንት ዛሬ እጅግ እየከፋ እንጂ እየተሻለ አልሄደም። አረመኔው ኮሎኔልም ከፍጅት ዘመቻ ተግ የሚል ሳይሆን በገፍ በሚያፈሰው የንጹሃን ደም የሚዋኝ ጥርሱን ያገጠጠ ፋሽስት ሆኗል። በህዝብ ላይ የከፈተው ጦርነትና እልቂት ተባስቶ ቀጥሏል። ታዳጊ ወጣቶችን እያፈሰ የጦርነት እሳት ውስጥ እየማገደ ይገኛል። አምራች ገበሬውን በጦርነት አዙሪት አስገብቶ መላ የአገሪቱን ህዝብ በተለይም ደግሞ ሁለቱ ጸረ ኢትዮጵያ ኃይሎች በማከታተል በከፈቱበት ጦርነት ሰለባ የሆነው የአማራው አካባቢ ይበልጥ ለከፋ ድህነትና ረሃብ ተጋልጧል። በተለይ ቆላማው አካባቢ ብዙዎቹም እየሞቱ ነው። በስሙ የሚነገድበት የቦረና ኦሮሞ ህዝብ በድርቅ ሲጠቃ ደንታል ሰጠው አረመኔ የማናቸውም ህይወት ለሱ ምንም ማለት እንዳልሆነ ለመገንዘብ የሚከብድ አይደለም። በእውነት ኢትዮጵያ እንዲህ ሰዋጣችና ነው ያንድነት ኃይሎች ክህደቱ በሚል የሚጠሩትን ግለሰብ በየመድረኮቻቸው የፖለቲካ ተንታኝ አድርገውና አግዝፈው የሚያቀርቡት? ይህ የነመለስ ቀኝ እጅ ሆኖ ያንድነት ኃይሉን ጎራ ሲያተራምስና ሲያፈርስ የነበረ ወያኔ በውሸት እስር አጀግኖ ለየዋህ ሀገር ወዳዱ ማንዴላ ብሎ የሸጠለትን ግለሰብ ዛሬ ላይ የፖለቲካ ተንታኝ አድርገው በየመድረኩ አዘውትረውታል። ይኸው አፈጮሌ ተንታኝም የዚህ ሁሉ ሀገራዊ ችግር መነሻው የጦርነት አባዜና የሰላማዊ ትግልን አለመከተል ያመጣው ውድቀት ነው በማለት አጠቃላይ ያገራችንን ችግር ሊደመድምልን በቅቷል። የጸረ ወያኔ የውጣት አማራው እንቅስቃሴ ላይ በቀንጅት ላይ በህብረት ኃይሎች ላይ ለነበረው አሉታዊ አስተዋጽኦ ተጸጽቻለሁ። ከዚህ በኋላ በሆቴል ንግዴ ብቻ አሰማራለሁ ቢለን ምንኛ በተገባ ነበር። ውስጣዊ ራ መድረኮችም የሸፍጡ ጉዞ ይብቃችሁ እንላለን። ሌላው ማሰቢያም ሆነ ማስተዋሻ የሌለው ኮሎኔሉን መሰል ዘረኛ በወለጋ ባደረገው የዘር ጥላቻ ቀስቀሳ ለብዙ ሺህ ንጹሃን አማራዎችና ኦርቶዶክስ ክርስቲያኖች ልቅት ምክንያት የሆነውና የጦር ወንጀለኛው በቀለ ገርባ ወይም አንዳንዶች በቀለ ገራባ የሚሉት ሲሆን አሁን በአሜሪካ የፖለቲካ ጥገኝነት እየጠየቀ ያለ ነው። ወያኔ አስሮ በሚያንገላታው ጊዜ የጮሁለት ሁሉም የኢትዮጵያ ዜጎች መሆናቸውን እየታወቀ ይህ ህሊናቢስ ሞራለቢስ ትንሽ ሰው ወደ ጎጥ ወርዶ በወያኔም ሆነ በብልጽግናው መንጋ ሰለባ የሆነውን አማራ ጭራሽ የበደሉ ምንጭ በማድረግ ሰብኳል። ኦሮምኛ ከማይናገሩ ጋር አትገበያዩ፣ ሆቴል አታከራዩ፣ በምግብ ቤት ምግብ አታቀርቡ፣ መጓጓዣ አትፍቀዱ በማለት ቀስቅሷል። ዓላማው የዘር ጽዳት ሲሆን አማራው ለፍቶና ደክሞ ካቆመው ቤትና ንብረቱ ለቆ እንዲሄድና ያልሄደው ላይ ፍጅትን ለመቀስቀስ ነው። የኦሮሞ ፌዴራል ኮንግረስ በሚባለው የሱና ጎራዲያችን በአማራና ክርስቲያን ደም ይቀላል ባዩ ባለመንጫ ወጠጤ የሚፈነጩበት ዘረኛ ስብስብ በጠራውና በቴሌቪዥን ይተላለፍ በነበረው ህዝባዊ ስብሰባ ከአማራ ጋር ጋብቻን ማውገዝ ብቻ ሳይሆን የተጋቡ ካሉ እንዲለያዩ ጥሪ አድርገዋል። የጥላቻ ንግግር ሐሳብን በነጻነት ከመግለጽ መብት ጋር አይካተትም። ይህ ደም የጠማው የዲያብሎስ ተላላኪ በወለጋ ለፈሰሰው ብዙ ሺህ ንጹሃን ደም አንዱ ተጠያቂና በዘር ማጥፋት በጦር ወንጀል ለፍርድ መቅረብ ያለበት በመሆኑ አሜሪካ የጥገኝነት መብት እንዳይሰጠው በሰላማዊ ሰልፎች ድምጻችንን ማሰማትና የፒቲሽን ፊርማዎችንም እንዲሁ ማሰባሰብ ይገባናል ባይነኝ። ውድ አድማጮች ይህ የኦሮሞማ አረመኔ አገዛዝ በሁለገብ ትግል ተረባርበን የስልጣን እድሜውን ካላሳጠርን በአገርና በህዝብ ላይ ሊያደርስ የሚችለውን እልቂትና አገር ላይ የሚመጣውን የህልውና አደጋ እጅግ የከፋ ነው የሚሆነው። አማራጩ ትግሉን የፋኖ አርበኞች ትከሻ ላይ መተው ሳይሆን አገዛዙን በተለያዩ መንገዶች ማለትም የሞት ከተማ አድማ ቤት በመቀመጥ አመጽ ለአገዛዙ ጥቅም የሚውሉ የንግድ የባንክና የትራንስፖርት ወዘተ አገልግሎቶችን ባለመጠቀም እና ይልማ መርዳሳ ሲያሻቸው የመሳሪያ ማጓጓዣ የሚያደርጉት አሊያም ከስሙ በስተቀር ከነሱ ተርፎ ለኢትዮጵያ ሳንቲም ጥቅም የማያውሉትን የኢትዮጵያ አየር መንገድን ለጉዞ ባለመጠቀም ከውጭ ወደ አገር ገንዘብ መላክ ግድ በሚሆንበት አገዛዙ በማይቆጣጠራቸው መላኪያ መንገዶችን በመጠቀምና በመሳሰሉት መንገዶች በመታገልና የህዝባዊ ኃይል ፋኖን ትጥቃመጽ በማገዝ ወይም በማቀናጀት አረመኔውን አገዛዝ አቅም ማሳጣት ይቻላል። ሰፊው የኦሮሞ ህዝብም ስልጣን ላይ ለመቆየት በስሙ እየነገደ የንጹሃንን ደም የሚያፈሰውን ዘረኛ አገዛዝ አክንትፍ ብሎ ተፍቶት የአማራውን ደም የማንኛውም ኢትዮጵያዊ ደም ደሜ ነው ብሎ በመቆም ዘረኝነትን ከምንጩ ሊያደርቅ ይገባዋል። እነዚህ ደም የጠማቸው ወንጀለኞች ለማንም አይመለሱም። ብልህ በራሱ ሳይሆን ሌሎች ላይ ከደረሰው ይማራልና ወያኔዎች እኮ የትግራይን ወጣት ቀርጥፈው ከመብላት ትግሬነት አላገዳቸውም። በአንድነት ተነስተን ስልጣን ላይ ሆኖ አገሪቷን በዜጎቿ ደም እያቀላ ያለውን ዘረኛ አገዛዝ በማስወገድ የዘር ፍጅቱን እናስቆም። ኢትዮጵያም ዜጎቿ መብታቸው ተከብሮ በአንድነት በእኩልነትና በሰላም ሰርተው ከቦታ ቦታ ተንቀሳቅሰው ንብረት አፍርተው የሚኖሩባት አገር ትሆን። ሞት ለዘረኞች፣ ድል ላርበኞች ነጻነት ይልቃል ነኝ ከሰሜን አሜሪካ
ውድ የፍኖተ ዲሞክራሲ አፓራዲ አድማጮች በሙሉ ውድ አድማጮች ሆይ እንግዲህ ሁነቱን ተናግሮ የመሸበት ማደር ይሻላል ይያልኩ መልእክቴን እጀምራለሁ። ይህንን ስል በአለፈው አመት በደቡብ አፍሪካና በኬንያ ላይ የተደረገው ስምምነት በእውነት ላይ የተመሰረተ ባለመሆኑና በተለይም ባለቤቱ አማራር ያገለለ በመሆኑ እነሆ እነሱ ባቀዱት መሰረት ሳይሳካላቸው ቀርቷል። የተባለው እርቅ እውነት ቀድሞ አንዱን ለመጉዳትና ሌላውን ለመጥቀም ተብሎ እንጂ ከሁሉ አቀፍና ከልብ ሰላምን ለመፍጠር ቢሆን ኖሮ አጀንዳው ፍጻሜ በሁሉም ዘንድ ደስታ ሆኖ ያልቅ ነበር። ነገር ግን እርቅ የስሙላ የውሸት ስለነበረ እነሆ እስካሁን ድረስ ጦርነት ፈላጊው መንግስት በስልጣን ማቆያ ሲሳይ ሆኖ በአለግዚዎቹን እርቃኑን አስቀርቷል። በአንደኛ ደረጃ ኦህዴዶች ራሳቸው የወያኔ የእጅ ስራ በመሆናቸው የራሳቸው የሆነ አጀንዳ የላቸውና የወያኔ መርዘኛ አጀንዳ አዳሽ ሆነው አባብሶ አገሩና ህዝቡን ትርምሱን እያወጡ ናቸው። ጉዳዩም የውጭም የውስጥም ጣልቃ ገብቶ በአንድ ጎን ሆኖ ወያኔን ማስተሳሰብ ብቻ የተነሳ የውሸት ውሳኔ በመሆኑ ውሸቱ ተገልብጦ ውሳኔውም ሆነ ወሳኞች ሁሉ እርቃናቸው ቀርቷል። ድሮውንም በሰው ቁስል እንጨት ስለደረ ውሳኔ በመሆኑ ሁሉም ነገር በህጉ መሰረት በውሸት ዘይቤ ወያኔ ምዕራፍ ትግራይ ወልቃይት ጠገዴና ራያ አላማጣ የትግራይ መሬቶች ናቸው በማለት ተመነሱ ማይመለከታቸው በሚስጥር ቢጨርሱ የዘገየ ከሆነ ነገሩ እንዳያቀርሽባቸው ውሳኔው ቶሎ ቶሎ ይፈጸም በማለት እነቸኮል ቶሎ ቶሎ በሉ ይያሉ የሚያጣደፉትም አማራ ከንቅሹ ሳይነሳ ቶሎ እንገላገል ሲሆን ሌላኛው ያልተነገረ ሚስጥር ደግሞ አብይን በትግራይ ህዝብ ላይ ጄኖሳይድ ለፈጸም ይሄንን በተመለከተ እኛ አንተን የዓለም ጦር ፍርድ ቤት ከመናቀርብ ይልቅ ወልቃይትና ራያን በህገ መንግስቱ መሰረት የትግራይ መሬት መሆኑን ቶሎ ህጋዊ አድርገህ ተናገርና አንተም ኮንጀሉ ንጻሁን ሲሉ የነበሩ ሰውዬው የመጀመሪያውን ኦሮሚያ የምትባል ሀገር አርግዞ ጭንቅ ስለነበር በአማራ ላይ ጦርነት አውጆ ሌላ ወንጀል ውስጥ ዘፈዘፉት። እንግዲህ ያብይም ሆነ አሜሪካኖች የልብቆ ሲራና ሚስተርም ዋናው ይህ አገር ወዳ የሆነውን ህዝብ እንዴት ብለን እንምታ? እንግዲህ አላማ ያብይም ሆነ ወያኔዎቹ ለማስፈር ተብሎ የተሰራ ሴራ ሲሆን ከነዚህ አረመኔዎች በአማራና በአፋር ላይ የፈጸሙት ጭፍጨፋ ሳይጠየቁ እድሜ ለአሜሪካን ይያሉ የተጠየቁትን ሁሉ አግኝተው ያማራና ያፋርስን በንዴት ወደ ጦርነት እንዲያነሳ ተደርጎ በፕላናቸው መሰረት አንዳንዶቹ በሽበተኝነት ሰንሰለት ከከተሙ በኋላ ወያኔ ወልቃይትና ራያን ይበቃኛል ብሎ አንቀጽ 39ን አስቦ ወደ ነጻ ትግራይ ያለ ወጥ ካላለ በስተቀር ሶስቱም ጸረ ህዝብ ኃይሎች በጥምር የፌደራል መንግስት ስልጣን ይዞ እነሱ ከሽብር ነጻ ተደርገው የፈረደበት አፋርና አማራ ተፋላሚዎቹን በእርግጠኝነት የጸረ ሽብርተኛ ተብሎ ሊፈረድባቸው ዝግጅት መኖሩ ከወዲሁ ለማወቅ ተችሏል። ከእውነትና ከሀቅ የተጣላ አብይ ደግሞ የኢትዮጵያ መሪ ሳይሆን የመንጋዎቹ ጉዳይ አስፈጻሚ ጠቅላይ ሚኒስትር በየደረሰበት ቦታ ሁሉ በሚያደርጋቸው ንግግሮች ሰውየው የት እንደቆመ በቀላሉ መረዳት ይቻላል። ወገኖች ጉዳዩ እንዲህ በቀላሉ ሳይቶና ስንልቆ ከዛሬ ነገ መሰረቱና ዘረኝነቱ ይሻላል ተብሎ በየዋህነት የሚታለፍ ጉዳይ አይደለምና ሰውየው ስልጣን ፈላጊ ስለሆነ ምዕራባውያንን የፈለጋችሁትን ፈጽማለሁ ትንሽ ጊዜና ማስፈጸሚያ ገንዘብ ስጡኝ ብሎ በጠየቃቸው መሰረት የጠየቀውን ቃሉን ባለመጠበቁ በወላዋይነት ፈርጀው ያልተፈቀደለት ሲሆን እሱ ግን ይቺን የስልጣን ኬክ የቀመሰ መሆኑ ክፋቱና ጥፋቱ በማን አለበኝነት ነው አጠናክሮ በመከተል የውሸት ውሸት ኦሮሞን ገንብቶ ኢትዮጵያ ሊያፈርስ የሚባለው ውሸት ነው። በህይወት እያለው ኢትዮጵያ አትፈርስም ይያለ በየፈርጁ ማጥበርበሪያ መፈክር አንግቦ ዛሬ በመከላከያ ውስጥ የሌላ ብሔር አባላት በተደራጁ ኦሮሞ ተወላጅ በሆኑ ነፍሰ ገዳዮች በቀድሞ የወርቅና የቡና ምድር በያሁኑ የግፍ ደም ምድር በሆነች ወለጋ ውስጥ መከላከያዎቹ በዘርት እየተለዩ እየተገደሉ የነበሩበት ጊዜም ነበር። ዛሬም እድሜ ለአብይ ጭራሽ ኢትዮጵያዊነት ጭንቅላቷ ላይ እየወጣች የተቸገረ ይመስል በኦሮሚያ ክልል ገዳዮቹ በመከላከያ ዩኒፎርም አልብሶና አስመስሎ ይባስ ብሎ እቤቱ ድረስ በመላክ እያስጨፈጨፈ ቢሆንም ፋኖ በጠየቀው መሰረት መከላከያውን ከክልሉ ካስወጣና ከዚህ የሚከተል ከሆነ መከላከያ እንኳን የሌላውን ጸጥታ ያልጠበቀ ቀርቶ ራሳቸውም ድረሱልኝ ጥሪ እያቀረቡ መሆናቸው ይህ ነገር የማይሆን ከሆነ ጥራሽ አቢ በውስተታዋቂነት በዘር ያዋቀረው ስራዊት ከፋኖ ጋር ጨርሶ እንደሚቀላቀል በራሪ ወሬዎችም እየሰማን ያለ ጉዳይ ነው። እንግዲህ ነገሮች ሁሉ እየከፉና ጉዳዮቹም የመንግስት ካባ ደርበው ከእንዲያው የእለት እለት ተግባራቸው ያደርጉትም መቼስ እግዚአብሔር በግፍ ተጨፈጨፉ ወገኖቻችን ነፍሳቸውን ይማርልን ነው። በተረፈ ግን ይህ ዘረኛ ኢትዮጵያ እየመራ በኦሮሙማ በሽታ ተይዞ ለሚሰቃየው መሪ መቼስ አንድ የመጨረሻው ሳሪ እስከሚደረግልን ድረስ ዜጎች ራሳቸውን አዘጋጁና ዘጠኝ ሞት ቢመጣ አንዱን ግባ ነውና በጨዋነት ቁጭ ብለህ ቁጩን የአብዩን ኢትዮጵያ የምትጠብቅ ኢትዮጵያ ሁሉ አብይ ኢትዮጵያ ማለት የኦሮሙማ ናትና ብሎ የቋጨነውና ዝምታን ሰብረህ አብይ የተባሩን አጋነት ጌታ 40 ሺህ ኪሎ ሜትር ያርቀልን ይያላችሁ ጸሎታችሁን ቀጥሉበት እንጂ እሱንስ እንደ አገር መሪ ቆጥሮ አረ ፌደራል መንግስት ደርስልኝ የምትሉ ሁሉ የመንግስት ጩኸቱ ሰምቶ አንድም ቀን ደርሶ ህዝቡን በታሪክ ቀርቶ በወሬም ደረጃ አዳነስ ይባል አልሰማንም። ለዚህና ማርተኛ መሪ በህዝባዊ አመጽ ካለበት ስልጣን ማንቁርቱን ይዞ ከማስተናገድ ውጪ ሌላ አማራጭ የለም። እንግዲህ እሱ የምትማመናቸው የኢትዮጵያ ጠላቶችና የግጠጡ ጅቦች ውጭ ይህ ጉደኛና ጉግማንጉክ የፍጡር በባሰ መልኩ ጦርነትን አርግዞ ወልዷልና እንግዲህ ወገኖቼ በኔ እይታ ይህን አርመኔ መሪ ከነስርዓቱ ልክ የሚያገባቸው ሌላ ሳይሆን እነዛ ጀግኖች ፋኖች ይሆናሉ እንጂ እነሱም ይህን ስለገመቱ ነፍስ በላው ሻንዴና ኦነግን ብሎ ወያኔን የሰረዙን ወንጀላቸውን በሙሉ በመህረት ተሰርዞ የነሱ የውሸሽ ብርተኛ ገጻዎች በፋኖ ላይ ለጥፈዋል። የውሸት ነገር ሆኖ ዝግጅቱ ሁሉ የከሸፈ ሲያስቸግራቸው አዲስ አጀንዳ አዲስ ክሽፈት አዲስ ሽንፈት አዲስ አቋም ውርደትና ታሪክ በአለም ደረጃ ተጎናጽፏል። ብልጽግናዎች ሌላ ቢቀር ፋኖን በአንድ ነገር ማመስገን አለባቸው። ብልጽግና ማለት ስለ ኢትዮጵያዊነት ከፋኖ መማር አለባቸው ይገምታለሁ። ከእንግዲህ ይህንን ሁሉ ዜጎች በአንክሮ እየተመለከቱ ሲሆን አሁንስ ከነሱ የሚጠበቀው ነገር ቢኖር ኢትዮጵያ ትቀጥላለች ወይ ነው። አዎ እነሱ የአብይ አመራር የተሞጫሙጨችና በልጆቿ ታሪኳ የተበላሸ የነፍሰ ገዳዮች አገር እንድትሆን የተፈራች አገር መሆን ሁላችንም እያየን ያለ ጉዳይ ይሆናል። እንግዲህ አብይ አንተ አደብ ግዛ ተብለህ ተበክራል እንብኝ አደብም የለም ብለህ የታገልክ ይህችን አገር አፍራሽ ጣላቶቿ ይኖሩ እንጂ ለሌላው ግድ የለኝም ብትልም አንተን ሁሉ በፊት የኢትዮጵያ አምላክ ይቀድምሃል። ከነግሳግሶች ጋር ወደ ምድራዊ ሲኦል ትወርዳለህ። እስከዛች ቀን ድረስ ህዝቡ ከድሮ የበበለጡ መልኩ ትግሉን አጥናቆ ይቀጥላል። አንተም ለዚህ ሁሉ ንቀት እብሪት ዋጋህን በቅርቡ ከእግዚአብሔር ታገኛለህ። እንግዲህ ይህን ደባ ሰጥቶና ቀልዞ ተዝናክቶ ኑሮ ለሌላኛ ዙር እየተዘጋጀ ያለው ዝግጅት በህዝብ በአመጽ ይቀጫል። በሌላ መንገድ የሀገር ቤት የጎሳ ፖለቲካ ባለፈው ወደ ውጭ ሀገሮች ማልፈው ወደ ሌላ ሀገሮችም ተዛምቷል። ይህንን ለዚህቻልኩበት በተለያዩ ጊዜ አንዳንድ አማራም ሆኑ የኦሮሞ ተወላጆች በሀገር ቤት እየተደረገ ያለውን ጭፍጨፋ ድርቅ ብለው ውሸት ነው ይያሉ ሲወሰልቱ ስለምሰማ ነው። ባጭሩ በተለይ በአሁኑ ሰዓት በሀገራችን ውስጥ በተለይ በአማራ ዝግናዎች ሆዳቸውን ወደ ራሳቸው ወደ ሆዳቸው የተቀየረባቸው ብዙዎች ሆናችሁ እባካችሁ የአብይ አካሄድ እንኳን ለእናንተና ለራሱም ጥሩ ስላልሆነ ራሳችሁን በይቅርታ አዝዱ ሲሉ የን መልእክት የላክሉን አቶ መስጎ ጉልማ ከኤድመንተን አርበርታ ናቸው።
በኢያፓ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ጣቢያ አድማጮችና ለሬዲዮ ጣቢያ በኢያፓ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አድማጮችና ለሬዲዮ ዝግጅት ክፍል ሰራተኞች በሙሉ ሰላምና ጤና ይሁንላችሁ። ውድ ወገኖቼ የዛሬ አስተያየቴ በአዲስ አበባ በዘረኛው አዳነች አቤቤ አገዛዝ ስር ላሉ ሰራተኞች ይሰጣል የተባለው ፈተና ምንን ለመመዘን ነው የሚል ይሆናል። ፈተና በትምህርት ዘርፍ ተማሪዎች በተማሩት ትምህርት በቂ ዕውቀት ማግኘታቸውን ያንንም በተግባር በመዋል ለሀገር እድገትና ስልጣኔ የሚኖራቸውን ክህሎትና ችሎታ ለመመለካትና ከአንድ የክፍል ደረጃ ወደ ሌላ ደረጃ መዛወራቸውንና በአጠቃላይም የትምህርትን በአግባቡ መሰጠትና ጥራትን ለመመዘን ነው። በሐኪም ቤት አንድ በሽተኛ የሚመረመረው የበሽታው አይነት በምርመራ ተለይቶ መድኃኒት በመስጠት በሽተኛውን ከህመም ለማዳን ነው። ያዳነች አበበ በተለያየ የሙያ ዘርፎች ሰልጥነውና የተለያየ የትምህርት ደረጃ ላላቸው ከየመስሪያ ቤቶቹ በሚከተሩበት ወቅት የሚሰጣውን የጽሑፍና የቃል ፈተና አልፈው የብዙ አመታት አገልግሎት ለሰጡ 163000 የአዲስ አበባ ሰራተኞች ከጽዳት ሰራተኛ እስከ ፕሮፌሰር ጥናትና ምርምር ባለሙያ የሚሰጣቸው አንድ አይነት ፈተና የሰራተኞችን ክህሎት ለመመዘን የማይችል ነው። የዚህ ፈተና ዓላማ በአዲስ አበባ የሚገኙ ያማራና ሌሎች ከኦሮሞ ውጭ ያሉትን ከሥራ ለማፈናቀል የቀረበ ነው። በአንድ መስሪያ ቤት ያንድ ብሔር አባል ሰራተኞች ቁጥር ከ40 በመቶ በላይ መሆን የለበትም ብለዋል። ይህ ማለት ሙያንና ብቃትን መሰረት ያላደረገ ሥራ ለመፈጸም ያስቀመጡት ሕገወጥ ተግባር መሆኑን መገንዘብ ያስፈልጋል። በሌላ በኩል በየመስሪያ ቤቱ 40 በመቶ የኦነግና ዘረኞችን ለመመደብ መፈለጋቸውንና ዘረኞቹና አዳነች የማይፈልጓቸውን ከሥራ ገበታቸው ለማስወገድ ማቀዳቸውን ነው። ይህን በፈተና ስም በአዲስ አበባ ከተማ ውስጥ ያሉ ሰራተኞችን ከሥራ ለማፈናቀል የታቀደውን ሴራና ደባ ሰራተኞች የፈተናውን አንፈተንም በማለት መቃወም ይኖርባቸዋል። በየትምህርቱና በትውልዱ ላይ ግድያ እየፈጸመ ያለው የአብይ አገዛዝና በተለይ ተላላኪው የትምህርት ሚኒስቴር የ12ኛ ክፍል ብሔራዊ ፈተናዎችን በአግባቡ የማይሰጡና ፈተናውን ያላለፉ የአማራ ተማሪዎች እንዲወድቁ ያደረጉት ዘረኞች አሁን ይሰጣል የሚሉትን ፈተና አዘጋጅ ክፍል ማን ነው? ፈተናውን ሰርቀው ለተረኞች እንደማይሰጡ ምን መተማመኛ አለ? በአዲስ አበባ የሚገኘው ህዝብ ለብዙ አመታት ገንዘብ አጠራቅሞ የተሰራው የኮንዶሚኒየም ቤቶች በዘረኞች የተከለከለ መሆኑን ማስታወስ ያስፈልጋል። ፈተናው ከየትኛው የትምህርት አይነት እንደተዘጋጀ የፈተናው አዘጋጅ ክፍል ማን እንደሆነ ያላወቃችሁትን ፈተና እንድትወስዱ መጠየቅ አግባብነት የሌለውና ለሰራተኛውም ክብር ያልሰጠ የድኩማን ወይም የሴረኞች ስራ ነው። ከሀያ ጋር የዋለች ጊደር ፈስ ለምዳ መጣች እንደሚባለው ይህን ህገወጥና ፈተና ልምድ አዳነች አበበ የተማረችው አምባገነኑና የህዝብ ጠላ የሆነው ኮሎኔሉ በየቦታው ህዝብን ለሚያሰቃዩት የብልጽግና ፓርቲ አባላቱ እየሰጠ ካለው የፈተና አስተጣጥ መሆኑ ነው። አቤት ልምድ ይሏል። እንደዚህ ነው የለመዱበት የስርቆት ተግባር ነው። ሰራተኛው ግን እርስ በርስ በመነጋገር አንድነትን ጠብቃችሁና ጣላታችሁን ለይታችሁ በመደራጀት እንቢ በማለት እየታገሉ ካሉ የህዝብ ወገኖቻችን በአጠቃላይና ከአማራ ህዝብና ከአማራ ህዝባዊ ኃይል ጎን በተለይ በመተባበር በአገራችን የሽግግር ሂደት የሽግግር መንግስትን ለመመስረት ቆርጦ መታገል ያስፈልጋል። ይሄ ክንውን ብቻ ነው በአገራችን ለዘመናት ለተከሰቱ ችግሮች በሙሉና ዘረኛውን አብይንና አገዛዙን አስወግዶ መፍትሄ የሚያስገኘው። የዘረኞች ፈተና አገርንና ህዝብን ለመጉዳት የታሰበ ነው። የኢትዮጵያ ህዝብ ያሸንፋል። ድል ለአማራና ፋኖ ህዝባዊ ትግል። የኢትዮጵያ ህዝብና ኢህአፓ ያሸንፋሉ። የድርድርና የሽምግልና አጀንዳ የጠላት ነውና ቦታ እንስጣው። ዘረኞችና ጠባቦች የህዝብ ጠላቶች ናቸውና ይውደሙ ሲሉ መምህር ዳዊት ሱጌቦ ደብዳቤያቸውን አጠናቀዋል።
ሰላም ጤና ይስጥልኝ። የፍኖተ ዲሞክራሲ ደብዳቤዎቻም ዝግጅት ክፍልና የዚህ ፕሮግራም አድማጮች እንደምሰምታችኋል ስነ ልቦናውን አለማወቅ ነው እንጂ ካገዛዙ ካድሮች ይልቅ የውጭ ሀገር ጻፎች ያማራውን ስነ ልቦና ያውቁታል። ጦርነቱን የጀመሩት ያገዛዙና ግብረ አበሮቹ ዝተው ፎክረው ነበር። ፋኒም ባለውን እየመጣ ነው ብለው ነው ጦርነቱን ያስጀመሩት። ያንዳንዱን ጦርነቱን ያገረሸበትን ጊዜ ሲታወስ ያገዛዙ ንቀት እብሪት ወዘተ ያመጣው ጭምር ነው። አረጋ ከበደ አካባቢው ተረጋግቷል ተሸንፈዋል ብሎ መስከረም አንድ መግለጫ ሰጠ። በቀጣዩ ቀን በርካታ ከተሞች እንደገና ተወገን ጦር ቁጥጥር ስር ዋሉ። ሰሞኑን ደግሞ ንቀትና እብሪታቸውን ለቀቁት። እጅ ሰጡ ህዝብን ይቅርታ ጠይቁ ታድሶ ግቡ ወዘተ አሉ። ጦርነቱ ይብስ አገረሸ። አማራውን ሰላም እናወርድ ብለህ እጅ ሰጥ ልትለው አትችልም። ስለልቦናውን አለማወቅ እንጂ ምንም እንደሚያስቆጣው አለመረዳት እንጂ ንቀት እብሪትን ተሸክመው ነው ስለ ሰላም ሲያታልሉ የሚጥሩት። የአማራ ፋኖ አላማው ፍራቱን ገርሶ ማስወገድ፣ አገዛዙን ከነግብር አበሮቹ ከኢትዮጵያ ማስወጣት፣ ኢትዮጵያን እንደገና መስራት፣ ሁሉን አካታች የሆነችና ብሔር ብሔረሰቦች በእኩል አይን የሚዳኙባት የሚታዩባት ታላቋንና ራሷን የማታስደፍረውን ነጻነቷን በዓለም አደባባይ የምትመሰክረውን ኢትዮጵያን መገንባት እንጂ ዘረኛ ቡድንን አንድም ቢየር ብቻ የሚያጠነጥን ስራ አንድ ቢየር የሚናገርን ጠባብ ኃይል ድርድር ለመፈጸም ለመታረቅ አይደለም። በድርድር ሳይሆን በሰይፍ በጦርነት የሚፈታ ጥያቄ ነው ያለው። በከተማ ዙሪያ ክላሽ ተተኮሰብን ብለው ወደ አዲስ አበባ ሲሸሹ የከረሙት ሰዎች የከባድ መሳሪያና የድሮን ጥቃት ሲሉ የከረመውን እጅ ስጥ እያሉ መግለጫ ይሰጣሉ። አማራን ዘራፊ ጽንፈኛ ወዘተ ይያልክ ሰላም አስተመጣም አማራን እጅ ስጥ ብለ ሰላም ለማምጣት መሞከር እጅግ በጣም ወኝነት ነው። አማራን አታለ ሰላም ማምጣት ማይቻለም አንድም ቢሆን ድሩብየት ብሎ ከሸፈተ የሚመለስ የለም። ጫካ ነው ያለው መሳሪያ ነው የያዘው ከከተማ አባሮ አይቶታል። ፈተሽሽ ያውቃል መዋቅርን ባዶ አድርጎ አይቶታል። ፈትኖ አይቷል ማርኮ ጥሏል ጓዱ ከጎኑ ወድቋል። አዲስ ነገር አይሆንበትም። የሰዎችን ገላል ያለችውን አራቁታል እንደምትገለው ያውቃል። ምን ያሳስባል ምንስ ያሳስባል ምን ቀረይ ብሎ ሲታለላል። ሰላም የሚወርደው በዚህ መልክ አይደለም እብሪት ንቀት ጸራ ማራ ተብብር ወዘተ ነው የጦርነቱ ምክንያትም። ሰላም የሚመጣው ያማራውን በደል የተከፈለ ዋጋን ያለህን አቀም መሰረት ያደረገ ወግ ሲታመጣ መከላከያ ወደ ካምፑ ይመለስ የመጀመሪያው መመዘኛ ነው። ቀጣይ ግን ህዝብ ይወስናል። አገዛዙ ከነግብር አባሮቹ ከታችኛው ማዋቀር እስከ ላይኛው የፌደራል አካል ድረስ ስልጣን ለቀው የሽግግር መንግስት እንዲቆቋም የመጨረሻ ጥያቄ ነው። ጦርነቱ ቆሟል ብለው አብሪት ሲጀምሩ እንደሚያገረሽ ሁሉ ጦርነቱን ቀጥ የሚያደርጉ ምክንያቶችም አሉ። ጦርነቱን ለማስቆም ግን ያለው አብሪት ፈራማራነት ማቆም ግድ ይላል። ለክናውቆ ከመሸሽ የሚሻል የፖለቲካ ሽንፈት መሸነፍን ይጠይቃል። ጥፋትን መቀበል ግድ ይላል። መከላከያ ወደ ካምፑ ይግባ ቀሪውን ከዛ በኋላ መሬት ላይ ካሉት ተዋጊዎች የሚመጣ ይሆናል። ዛሬ መሃል አዲስ አበባ ላይ ስለፋኖ የተለጠፈው ባነር ማንንም ሳይው እንደተደረገ ሁሉ ነገ 4 ኪሎ ፋኖ መሰስ ብሎ እንደሚገባም በሙሉ ልብነት መናገር ይገባል። መላ የደቡብ ህዝብ መላ የጉምዝ የቤንሻንጉል ጉምዝ የአፋር የሶማሌ የድሬዳዋ የአዲስ አበባ ህዝብ ከአማራ ፋኖ ጎን ቆሟል። መላ የኦሮሞ ህዝብ ዛሬ የገባው ትግሉን ተቀላቅሏል። አገዛዙና አገዛባሮቹ ትግራይን ጨርሷል ዛሬ አማራ ጋር እየተዋጋ ነው ነገ ደቡብ ኦሮሞ ሶማሌ ያለ መላ ኢትዮጵያንን በጃዙር ለአረቦች ገረድ ለማድረግ ቆርጦ ተነስተዋል። ይህን ጸረት ቡድንና ግብራበሮቹን ከአማራ ፋኖ ጎን ሆኖ የትኛውም የኢትዮጵያ ዜጋ የሆነ ሁሉ ይታገለና ሊያስወግደው ይገባል የመጨረሻ መልእክት ነው ሲል መልእክቱን ያስተላልፈልን ብስራት ከጎንደር ነበር።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። Thank you.
Thank you.